የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ታህሳስ 17 2016 ዓ.ም ምረት ዝግጅታችን ጀመረ። ኢትዮጵያ ውስጥ የሚኖሩ ኤርትራውያን ስደተኞችና ከለላ ጠያቂዎች በዘፈቀደ ለእስር እየተዳረጉ መሆናቸው ተነገረ።
ወደ 60 የምንሆን እስረኞች ነበርን። አብዛኞቻችን ኤርትራውያን ነን። ምንም አይነት ወንጀል አልሰራንም። ስለዚህ ጉዳይም አልጠየቁንም።
የመጀመሪያው መረጃ ሲደርሰን 17 ቀን 2023 ዓ.ም 40 ገደማ የሚሆኑ ታስረው እንደሚገኙ፣ ከዛ በኋላ 31 2023 ዓ.ም ቁጥሩ አሁንም ከፍ ብሎ ወደ 60 ገደማ የሚሆኑ ታስረው እንደሚገኙ ማረጋገጥ ይችላል ማለት ነው።
ስሙን ባይጠቀስ የጠየቀ አንድ ኤርትራዊ ስደተኛና የኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች ፍልሰተኞችና የሀገር ውስጥ ተፈናቃዮች መብቶች የሥራ ክፍል ዳይሬክተር የሆኑትን እንጉዳይ መስቀልን ነው በተከታታይ የሰማናቸው። ዝርዝሩ በምሽቱ ይቀርባል። ሌሎች ዘገባዎችም ተካተዋል። እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በቅንብሩ አብሩን ያመሻል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። የዛሬ ዋና አዘጋጃችን ደግሞ ቆንጅት ታየናት። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በሱዳን የኮሌራ ወረርሽኝ መድረሱ፣ እስራኤል በተባበሩት መንግስታት ድርጅት ሰራተኞች ቪዛ አሰጣጥ ለውጥ ማድረጓ፣ የሚችጋን ጠቅላይ ፍርድ ቤት በትራምፕ ቅድመ ምርጫ ላይ የሰጠው ውሳኔና የሌሎችም ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በሱዳን ቀይ ባህር ጠረፍ ላይ የምትገኘው ፖርት ሱዳን ለኮሌራ ወረርሽኝ ተጋልጣለች። ወረርሽኙ የተባባሰው በርስ በርስ ጦርነት ውስጥ በመትገኘው የሰሜን ምስራቅ አፍሪካ አይቷ አገር ሱዳን የህክምና እጥረት እየተባባሰ በመምጣቱ እንደሆነ ተመልክቷል። በግጭቱ ለተፈናቀሉ ሰዎች ወደ መጠለያነት በተቀየረው የአካባቢው ዩኒቨርሲቲ መኝታ ቤቶች ውስጥ ቢያንስ 1000 ሰዎች እንደሚገኙ የተገለጸ ሲሆን ከሁለት ሴት ልጆቿ መካከል አንዱን በኮሌራ ወረርሽኝ ያጣችው ተፈናቃይዋ ጁሊያ አደም ትልቅ ፍርሃት ውስጥ መሆኗን ተናግራለች። ተፈናቃዮቹ ባሉበት ስፍራ ባሉ የንጽህና ጉድለቶች የተነሳ ወረርሽኙ ከፍተኛ ስጋት የፈጠረ መሆኑን ጁሊያ ገልጻለች። ጁሊያና ልጆቿ በሱዳን ለስምንት ወራት በዘለቀው የእርስ በርስ ጦርነት ከመኖሪያ ቤታቸው ከተፈናቀሉ ከሰባት ሚሊየን በላይ ሰዎች መካከል እንደሚገኙ ተገልጿል። በሱዳን በሁለቱ ወታደራዊ አዛዦች በጀነራል አብዱልፋታ ቡርሃንና የፈጥኖ ደራሹ መሪ ጀነራል መሐመድ ሐምዳን ደጋሎ መካከል በተፈጠረ አለመግባባት በአገሪቱ ለወራት የዘለቀ የእርስ በርስ ጦርነት እየተካሄደ መሆኑ ይታወቃል። እስራኤል የተባበሩት መንግስታት ድርጅት ሐማስ ለሚጠቀምባቸው ስልቶች ተባባሪ አጋር ነው ስትል በመክሰስ ካሁን በኋላ ለድርጅቱ ሰራተኞች እንደተጠየቀ ወዲያውኑ ቪዛ መስጠት ማቆሟን ትናንት ማክሰኞ አስታውቃለች። እርምጃው የእስራኤል ከረጅም ጊዜ ጀምሮ በቀጥታ ፍትሃዊና ተመጣጣኝ ያልሆነ ትችት ይሰነዝርብኛል ስትል በምትከሰው ዓለም አቀፉ የተባበሩት መንግስታት ድርጅትና በእስራኤል መካከል ያለውን አለመግባባት እንደሚያባብስ ተመልክተዋል። የመንግስት ቃል አቀባይ ኤሎን ሌቪ እንደተናገሩት እስራኤል ከተባበሩት መንግስታት ድርጅት ሰራተኞች የሚቀርቡትን የቪዛ ጥያቄዎች እንደመጣ በጥቅሉ ወዲያውኑ ከማየት ይልቅ እንደየጉዳዩ የምታስተናግድ ይሆናል። ቃል አቀባዩ ከሆስፒታሎች የተንቀሳቀሱ ይዋጋሉ፣ በጋዛ ውስጥ ለሲቪሎች የታሰበውን እርዳታ ይዘርፋሉ ያሏቸውን ታጣቂዎች ማውገዝ አልቻሉም ያሉትን የተባበሩት መንግስታት ድርጅት ለሐማስ ሽፋን እየሰጠ ነው ሲሉ ከሰዋል። ሐማስ ሁለቱንም ክሶች ውድቅ አድርጓል። እስራኤላውያንና ፍልስጤማውያን ጦርነቱ ካበቃ በኋላ የፍልስጤም ባለስልጣን ጋዛን ለመቆጣጠር መዘጋጀቱን ሲገልጽ፣ እስራኤል ደግሞ የፍልስጤም ባለስልጣን ምንም አይነት ሚና ሊኖረው አይችልም ስትል መናገሯ ተገለጸ። ይህ የተገለጸው በጋዛ የሚካሄደው ከባድ ውጊያ በቀጠለበት ባሁን ወቅት ሲሆን በጋዛ ስለሚኖረው የወደፊቱ ሁኔታ እስራኤልና ፍልስጤማውያን ከወዲሁ ያሰቡበት በመሆኑ ነው ተብሏል። እስራኤልና ሐማስ በጋዛ የሚያካሂዱት ውጊያ የቀጠለ ሲሆን የሟቾች ቁጥር እየጨመረ ነው። ዓለም አቀፉ ማህበረሰብ ተኩስ ማቆም እንዲደረግ ግፊት ያሳደረ ቢሆንም ጦርነቱ ሲቆም ጋዛንና ከጦርነቱን በፊት በድህነት ውስጥ ይኖሩ የነበሩ 2.2 ሚሊዮን የሚጠጉ ህዝቦችን ማን እንደሚያስተዳድር እስካሁን ግልጽ አይደለም። በዚህ ዙሪያ የተጠናከረው ዘገባ በዜና ክፍለ ጊዜ ይቀርባል። አድማጭ ተመልካቾቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ እና የሜክሲኮ ባለስልጣናት ዋይት ሃውስ ከቅርብ ወራት ወዲህ በአካባቢው ከፍተኛ ደረጃ ጨምሯል ሲል በገለጸው የፍልሰተኞች ጉዳይ ላይ ለመነጋገር ዛሬ ረቡዕ ሜክሲኮ ሲቲ ውስጥ ይገናኛሉ። ስብሰባው ላይ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን፣ የአገር ውስጥ ደህንነት ሚኒስትር አሌሃንድሮ ማዮርካስ እና የዋይት ሃውስ የአገር ውስጥ ደህንነት አማካሪ ሊዝ ሸሩድ ራንዳል የዩናይትድ ስቴትስን በመወከል ይገኛሉ። ውይይቱ ከሜክሲኮ በኩል የሜክሲኮን የጸጥታ ካቢኔ ጨምሮ ስብሰባውን ከሚያስተናግዱት ከሜክሲኮ ፕሬዚደንት አንድሬስ ማኑኤል ሎፔዝ አብራዶርን ጋር እንደሚካሄድ ተመልክቷል። ከጥቂት ቀናት ቀደም ብሎ ከአንድ አመት ወዲህ ከታዩት ትልቁ ነው የተባለው ወደ 6000 የሚጠጉ የስደተኞች ቡድን በሜክሲኮ ደቡብ ጓቲማላ ድንበር አቅራቢያ ከመትገኘው ታፓቹላ ተነስተው የአሜሪካን ድንበር አቋርጠው ለመግባት መሞከራቸው ተመልክቷል። የዩናይትድ ስቴትስ የጉብሩክና የድንበር ጥበቃ በህዳር ወር 2418 ፍልሰተኞችን መዝግቧል። እንደ አውሮፓ አቆጣጠር በህዳር 2022 ግን የ70000 ብልጫ ማሳየቱም ተጠቅሷል። በዩናይትድ ስቴትስ የሚችጋን ክፍለ ግዛት ጠቅላይ ፍርድ ቤት የቀድሞውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን በግዛቱ ቅድመ ምርጫ እንዲቆዩ አደረገ። ፍርድ ቤቱ ትራምፕ በቅድመ ምርጫው እንዳይቀርቡ ለሚፈልጉ ቡድኖች በስር ፍርድ ቤት የሰጠውን ውሳኔ ይግባኝ እንደማይሰማ ዛሬ ረቡዕ አስታውቋል። ዛሬ የተሰጠው ውሳኔ እንደ አውሮፓ አቆጣጠር ታህሳስ 19 የኮሎራዶ ክፍለ ግዛት ጠቅላይ ፍርድ ቤት ትራምፕ እንደ አውሮፓ አቆጣጠር ጥር 6 ቀን 2021 በዩናይትድ ስቴትስ ምክር ቤት ህንጻ ላይ በተፈጸመው የአመጽ ጥቃት የነበራቸውን ድርሻ መሰረት በማድረግ በግዛቲቱ የቅድመ ምርጫ እንዳይሳተፉ ከሰጠው ውሳኔ በኋላ የተላለፈ ነው። የኮሎራዶው ጠቅላይ ፍርድ ቤት ውሳኔውን የሰጠው በዩናይትድ ስቴትስ ህገ መንግስት 14ኛው የማሻሻያ አንቀጽ በአመጽ ወይም በነውጥ የተሳተፉ ግለሰቦች የመንግስት ስልጣን እንዳይዙ የሚደነግገውን አንቀጽ በመጥቀስ ነው። የሚችጋኑ ጠቅላይ ፍርድ ቤት ጥያቄው በዚህ ፍርድ ቤት መታየት የሚገባው ስለመሆኑ አሳማኝ ሆኖ ያላገኘው መሆኑን አመልክቷል። በመጨረሻም በፈረንሳይ ዋና ከተማ ፓሪስ የሚገኘው ትልቁ የኢፌል ታወር ወይም ቱር ኢፌል ሃውልት በስራ ኮንትራክት ውዝግብ ምክንያት አድማ በመቱ ሰራተኞች ዛሬ ረቡዕ ለጉብኝት ዝግ መሆኑ ተነግሯል። ሃውልቱ የተዘጋበት ወቅት የፓሪስ ሃውልቱ ፈጣሪው ጉስታቭ ኢፌል ከሞተ 100 ዓመት ያስቆጠረበት ቀን በመሆኑ ዕለቱን የተለየ ያደርገዋል ተብሏል። የኢፌል ታወር ቃል አቀባይ ቱሪስቶች አሁንም የሐውልቱን ታችኛውን ክፍል ብቻ መመልከት የሚችሉ መሆኑን ጠቅሰው ላልተወሰነ ጊዜ ግን 324 ሜትር ወይም 1063 ጫማ ከፍታ ወዳለው ሐውልት ጫፍ መውጣት እንደማይችሉ አስታውቀዋል። 134 ዓመታትን ያስቆጠረውና በዓለም ላይ በብዛት ከሚጎበኙ ስፍራዎች አንዱ የሆነው የኢፌል ታወር በአመት 365 ቀናት ክፍት ሲሆን እንደ አውሮፓ አቆጣጠር በ2024 በሚካሄደው የፓሪስ ኦሎምፒክ ማዕከላዊ ሚና ይጫወታል ተብሎ ይጠበቃል። በዚህ የአመቱ ክፍለ ጊዜ በየቀኑ ወደ 20000 ጎብኚዎች እንደሚመለከቱት ቃል አቀባዩ ተናግረዋል። አስቀድሞ በተያዘው ቅድመ ሰረት ዛሬ ረቡዕ ምሽቱን እንደ አውሮፓ አቆጣጠር ታህሳስ 27 1923 ጉስታቭ ኢፌል የሞተበትን ዕለት የሚዘክር ልዩ የሙዚቃ ትርኢት በማህበራዊ አውታረ መረቦችና በፈረንሳይ ቴሌቪዥን ሊለቀቅ ታስቦ እንደነበር ቃል አቀባዩ ገልጸዋል። አድማጭ ተመልካቾቻችን ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅቶቻችን ወደ ሀብታሙ ስዩም መልሳቸው አለው።
ደረጀ ደስታን ለዓለም ዜናዎቹ በእጅጉ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ እየተመለከታችሁ የምትገኙት።
የዳሽ ምሽቱ በተጠናቀቀ ጊዜ የኢትዮጵያ ነዳጅ ጫና ከከፍተኛ ወደ መካከለኛ ከዛም ወደ አነስተኛ ያወርድና ኢትዮጵያ የተሻለ ነገር እንድትችል የተሻለ ኢንቨስት ማድረግ እንድትችል እድል ለሚሰጣት ነው። ይሄኛው ጫጫታ የወራት ጉዳይ ነው።
አንተ ህጋዊ ሆነ ነው ድርድር የምታረገው? ስምምነት አለ በአበዳሪና በተበዳሪ መካከል። በስምምነቱ መሰረት ግዴታን እየተወጣ ነው ድርድር የምታረገው እንጂ ግዴታን ካልተወጣ እሱን እንደማያዝ ያድርገ የምታረገው ነገር አገሪቱን ሊጎዳት እንጂ ይጠቅማል ብዬ አላስብም። ስለዚህ መንግስት ይሄን 30 ምናምን ሚሊዮን ብር መክፈል አለበት ብዬ ነው የማምነው።
የኢትዮጵያ የገንዘብ ሚኒስትር ደኤታ ኢዮብ ተካልኝንና በአዲስ አበባ ዩኒቨርሲቲ የፋይናንስ ኢንቨስትመንት ረዳት ፕሮፌሰር ዶክተር ተዋለ አባተን ነው ቀደም ብለን የሰማናቸው። ኢትዮጵያ ዘንድሮ እዳዋን ሳትከፍል መቅረቷን ተከትሎ ከሰጡን ሐሳብ ተቀንጭቦ የተወሰደ ነው። ዝርዝሩ ቆየት ብሎ ይደመጣል። ዛሬ ምሽት በመስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com በፌስቡክ @voa amharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። WhatsApp ላይ 2022059942ን ተጠቀሙ። አሁን ወደ ለቱ አብይር ዘገባ እንሻገር። ኢትዮጵያ ውስጥ ኤርትራውያን ስደተኞችና ከለላ ጠያቂዎች በዘፈቀደ እየታሰሩ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። አሜሪካ ድምጽ አስተያየታቸውን የሰጡ ስደተኞችም ፖሊስ ያለ ምክንያት እየያዘ እንደሚያስራቸውና መብቶቻቸውን እየጣሰም መሆኑን ተናግረዋል። ኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በጉዳዩ ላይ በቅርቡ ምላሽ እንደሚሰጥ ገልጾልናል። ከፌደራል ፖሊስና ከአዲስ አበባ ፖሊስ ምላሽ ማግኘት አልቻልንም። የዚህን ጉዳይ ዝርዝር ቆየት ብለን እናስደምጣችኋለን። ወደ አማራ ክልል እንሻገራለን። በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ አካባቢ ባለፈው ሳምንት መጨረሻ በተካሄደ የተኩስ ልውውጥ ሲቪሎች መገደላቸውን የዓይን እማኝ ነን ያሉ ተናግረዋል። በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል አርብና ቅዳሜ ተካሄደ ያሉት የተኩስ ልውውጥ ከባድ መሳሪያም የተቀላቀለበት እንደነበረ ተናግረዋል ማኞቹ። ከተማይቱ የተረጋጋሽ ቢሆንም ስለ ግጭቱና ተጎድተዋል ስለተባሉ ሰዎች ከባለስልጣናቱ ለማረጋገጥ ያደረግነው ጥረት አልተሳካም። መስፍን አራጌ ዝርዝሩን ነግረናል።
በተኩስ ውስጥ የተገደሉና የቆሰሉ ሰዎችን ማየታቸውን ቅዳሜ በስልክ ያገኘኋቸው ሸዋሮቢት ውስጥ እንደሚኖሩ የገለጹ አንድ የአፋር ተወላጅ ነግረውኛል።
ወላሂ ከትናንትና 7 ሰዓት ተኩል ጀምሮ እስካሁን ይኸው ሲግል ላይ ነው ያለው። ከቤቱ ወጥቶ ሜዳ ላይ ሰው ማየት አንችሉም። እስካሁን ብዙሀን ምንም ያውቁበት በራሱ ቤት በር ላይ የሚቀመጡበት ሰዎቹ ያው ሁለት ሞተዋል። ያው እኛ እያሰቃየ ነው። ምንም ሄድ አንችሉም። ከተማ ውስጥ መንቀሳቀስ የለም። በጃጅም ምንም ከቤቱ ማውጣት ሲግል ላይ ነው ያለ።
ሁለት ሰው መሞቱን እንዴት አወቁ?
አይተናላ። ህይወታችን ያለፈ ብዙሀን ምንም አንዷ ስራ የለም። መስኪን ናቸው። መስኪን ከተማ ላይ ሰው ዝም ብለህ ይኖራል አይደለም እንዴ? በረንዳ አዳሪ አለ። ቤት የሌለው ጫት ቢካም ትንሽ ማጠጫ ቢያገኝ በረንዳ ላይ የሚያድሩበት እነሱ ናቸው ሁለቱ የሞቱት። እኔ በራሴ ያዩበት ሰዎች ነው እንዲ በሌላ ቦታ ላይ ሳለ ያሊ ነው።
በተኩስ ልውውጡ የተገደሉት ሰዎች አስከሬኖች ሳይነሱ መቆየታቸውን ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠራ የጠየቁ ሌላ የሸዋሮቢት ነዋሪ ደግሞ የሟቾቹን ቁጥር ከፍ ያደርጉታል።
ያው የተኩስ ልውውጥ ነበር አዳሩ። ሸዋሮቢት መሀል ላይ ነው። ከተማ አስተዳደሩ ጋር እዚህ ላይ እዚያ ጋር ነው ጉዳት ደረሰው። ንጹሐኑ አሁን አንድ 4-5 የተመቱ አሉ። አንድ 3 ልጆች ቆስለው ወደ ሐኪም ቤት ሄደዋ እና ማውጣትም አልቻልንም። እኛ ብዙም አንወጣም። ለህይወታችን ብዙ ስለምንፈራ ተባራሪሙን መንግስትም አንድ መፍትሄ ቢፈልግ ደህና ነበረ። ንጹሐን ላይ እንደዚህ ጉዳት ተማድረስ አሁን ወንድማማች እኮ ነው እየተማታ ያለ። ጣን ገበሬ እያለቀ ስለሆነ
ቁና ድምጻቸውን ማሰማት ያልፈልጉ አንድ የሸዋሮቢት ጤና ጣቢያ ባልደረባ በተኩስ ልውውጡ ጉዳት ደርሶበት ከነበረና ታክሞ ከተመለሰ አንድ ሰው ሌላ ለህክምና የሄደ ሰው እንዳልነበረ ገልጸዋል። ጸጋ ታደሰ የተባሉ እናት የ11 ዓመት ሴት ልጃቸው ወጡ መኖሪያ ቤት ውስጥ ሳለች ከፍተኛ ጉዳት ደርሶባት ህክምና ማግኘቷንና አሁን እያገገመች መሆኗን ተናግረዋል።
የደረሰማ ቤት ቁጭላ ነው እንግዲህ 12 ሰዓት አካባቢ ነው 12 ሰዓት ከቀኑ ከቤት ቁጭላ ነው እሷ እንግዲህ እኔ ግን ውጭ ላይ ነበርኩ ውሃ እየቀዳሁ ከዛ ስመጣ ተመታ አገኘኋት። ጎረቤት ያገኘኋት ተመታ ራሱ ወጣ ማለት ነው። የተመታችው አንገቷና አገጯ ጥርሷ ወልቋል ምንጋጓ ትከሻዋ። ከዛ መጣች ባጃጅ አተን በግድ ነው የመጣችው ራሱ ትለምነን በጣም ብዙ ደም ፈሷታል። በማግስቱ ነው ወደ ደብራኒ ፈርስ ጻፍልን መኪና አጣን። ከዛ ደሴ ምናምን ሲልን መኪና ስናጣ እዛ ዶክተር ነበር ለምነን ኦፕሬሽን ተደርጋ ተሰራች። አሁን ደህና ነች። አሁን ትንሽ ትሳላለች ከዚህ ከሶስት ቀን ቀና ብላለች። ትንሽ ግሊኮስ ለምግብ አትወስድም ጉሮሮ አንተን ስላላት አትወስድም።
የአፋር ተወላጅ መሆናቸውን ገልጸው የነበሩት ነዋሪ በተለይ ከሸዋሮቢት ቅርብ ርቀት ላይ በሚገኘው ራስ አካባቢ ግጭት በተደጋጋሚ እንደሚስተዋል ጠቁመዋል።
ሰላም የለም ከኛ በታች ወሬ ራሳ በኩል ከሸዋሮቢ ከተማ 20 ኪሎ ሜትር 15 ኪሎ ሜትር ላይ መሳሪያ እየሰማ ነው። ሰላም የለም ወጥቶ መሄን አንችልም።
የሰሜን ሸዋ ዞን የመንግስት ኮሚኒኬሽን መምሪያ ኃላፊን በእጅ ስልካቸው ላይ ደውዬ ካነሱ በኋላ ስብሰባ ላይ መሆናቸውን በሹክሹክታ ነግረውኝ ለደወልኩበት ጉዳይ መረጃ ሳላገኝ ተዘግቷል። ወደ ሸዋሮቢት ከተማ ከንቲባም ተመሳሳይ ሙከራ አድርጌ ነበር። ስልካቸው ጥሪ አስተናግደም። መንግስታዊ የኢትዮጵያ ዜና አገልግሎት የአስቸኳይ ጊዜ ጠቅላይ መምሪያ እዚህ የአማራ ክልል የአምስት ወራት ስራ አፈጻጸም ግምገማን መሰረት አድርጎ ባወጣው ዘገባ ክልሉ ውስጥ ሰላም እየሰፈነ በመሆኑ አገልግሎት ሰጪ ተቋማትን ጨምሮ የኢኮኖሚ ማህበራዊና የልማት ስራዎች በተሟላ ሁኔታ መከናወን ጀምረዋል መባሉን ጠቅሷል። በሸዋሮቢቱ የተኩስ ልውውጥ ምክንያት ከደሴ ወደ አዲስ አበባም ሆነ ከአዲስ አበባ ወደ ደሴ የነበሩ የህዝብ ማመላለሻ አገልግሎቶች ተቋርጠው ነበር። ዛሬ ከተማይቱ መረጋጋቷና ባንክና ግብይትን ጨምሮ መደበኛ እንቅስቃሴዎች መቀጠላቸው ቢገለጽም አንዳንድ ነዋሪዎቿ አሁንም ስጋት እንዳላቸው ጠቁመዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁ የረቡዕ ምሽት ዝግጅታችንን ነው። የትንታኔው መጽሔት ይቀጥላል። በማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች አብዛኛው የመንግስት ሰራተኞች ከነሐሴ አንስቶ እስካለፈው ወር ያለው የአራት ወር ደሞዝ እንዳልተከፈላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው እሁድ ባወጣው ሪፖርት ላይ ጠቁሟል። ሰራተኞቹ ለበረታ ቀውስ መዳረጋቸውን የኮሚሽኑ የማህበራዊና ኢኮኖሚ መብቶች ጉዳይ ኃላፊ ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ ተናግረዋል። የዚህን ጉዳይ ዝርዝር ዮናታን ዘብዴዎስ ያጋራናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከጥቅምት 21 እስከ ህዳር 4 ቀን 2016 ዓ.ም በሾነና በሆሳና ከተሞች በምስራቅና ምዕራብ አባዳዎች እንዲሁም በጎምቦራ ወረዳዎች ተገኝተው የመንግስት ሰራተኞችን አገልግሎት ማግኘት ያልቻሉ ነዋሪዎችና የመንግስት ተጠሪዎችን ማነጋገሩን ገልጿል። በጤናና በትምህርት እንዲሁም በሌሎች ማህበራዊ አገልግሎት ሰጪ የመንግስት ተቋማት ላይ ቅኝት በማድረግ ምርመራ ማድረጉን የኮሚሽኑ የማህበራዊና ኢኮኖሚያዊ መብቶች የስራ ክፍል ኃላፊ ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ ተናግሯል።
ባለፈው ወር ጀምረን ለሀያ ቀናት ውስጥ ያደረግነው ክትትልን መሰረት አድርገን ሪፖርትን ያወጣ ነው። እንግዲህ ግን ችግሩ አለ የሚባለው ከባለፈው አመት 2015 ጀምሮ እንደተፈጠረ የሚገልጽ አይነት ችግር ነው ተብሎ ነው የተነገረን። እየተባባሰ መምጣቱን በተለይ በ2015 በሐምሌና ነሐሴ ወራቶች ውስጥ እየተባባሰ መጥቶ አሁንም የቀጠለ መሆኑን የሚያመላክቱ መረጃዎች ደርሰውን እና ያንን መሰረት አድርገን ነው።
የስራ መብት በተለያዩ ዓለም አቀፍና አህጉር አቀፍ የሰብአዊ መብቶች ሰነዶች እውቅና ካገኙ መሰረታዊ ሰብአዊ መብቶች አንዱ መሆኑን የሚጠቅሰው ኢሰመኮም የሰራተኞች ደሞዛቸውን በሙሉና በወቅቱ የማግኘት መብትም የሚጨምር እንደሆነ አመልክቷል። የዓለም አቀፍ የሥራ ድርጅት ደንቦችም ደሞዝ ሳይስተጓጎል ሊከፈል እንደሚገባም፣ ክፍያቸውም በወር ወይም በዓመት ተወስኖ የተቀጠሩ ሰራተኞች ቢያንስ በወር አንድ ጊዜ ሊከፈል እንደሚገባም እንደሚደነግጉ ተገልጿል። ይህ መብት በሀገራዊ ሕጎች እውቅና ያገኘና በፌዴራል የመንግሥት አዋጆችም የተረጋገጠ መሆኑን የሚጠቅሱት ዶክተር ብራይትማን ደሞዝ በወቅቱ አለመክፈል የሰብአዊና የሥራ መብቶች ጥሰት እንደሆነም ተናግሯል።
ደሞዙ አለመከፈሉን መሰረት ተደርጎ ደግሞ ሌሎች ማህበራዊ አገልግሎት የሚሰጡ ተቋማት ስራ ለመስራታቸው በሌሎቹ ደግሞ ባለመብቶች ላይ በተለይ በማህበረሰቡ ላይ መሰረታዊ ችግሮችን እንዳመጣ በተለይ የጤና መብትን በተመለከተ ያው የጤና መብት የጤና መብት አንዱ የጤና አገልግሎቶች ተደራሽ መሆን እንዳለባቸው ያሳያል። እና እነዚህ አካባቢዎች በተለይ እኛ ምልከታ ያደረግንባቸው አካባቢዎች ስንሄድ ደሞዝ ባለመከፈሉ ሰራተኛው ስራውን ባለመስራቱ ሰዎች በጤና አገልግሎት ራቅ ወዳለ ቦታ ሊሄዳቸው በፈለጉ ሰዓት የጤና አገልግሎትን ማግኘት አለመቻላቸው የጤና መብታቸውን አፌክት አድርጓል። ትምህርትንም በተመለከተ እንግዲህ ትምህርትን ተደራሽ መሆን አለበት። ያንንም መሰረት አድርገን ባደረግነው ክትትል የነበሩ ትምህርት ቤቶች ትምህርት በጊዜ ባለመጀመራቸው ልጆች ወደ ትምህርት ቤት አለመሄዳቸው እና የትምህርት መብታቸው ላይ ተጽዕኖ እንደፈጠረ ነው መሰረታዊ ግኝታችን የሚያሳየው።
ሰራተኞቹ ሌላ ገቢ እንደሌላቸውና ደሞዝ በመቋረጡ ምክንያት ለራሳቸውና ለቤተሰቦቻቸው የዕለት ጉርስ ለማግኘት እንደተቸገሩም፣ የቤት ክራይ መክፈል እንዳልቻሉ፣ ከደሞዝ ጋር በተያያዘም በሚስተዋሉ ችግሮች ምክንያት ብድር ማግኘት እንዳልቻሉም፣ በአካባቢው ያሉ የብድርና ቁጠባ ተቋማት ለመንግስት ሰራተኞች ብድር መስጠት እንዳቋረጡና ህይወታቸውን ለማቆየት የቤት ዕቃ ከመሸጥ ጀምሮም በተለያዩ የጉልበት ስራዎች ላይ ተሰማርተው እንደሚገኙም አስረድቷል። ኢሰማኮም የሸነ የመጀመሪያ ደረጃ ሆስፒታል 10 የጤና ጣቢያዎችና 49 የጤና ኬላዎች ስራ በመስተጓጎሉ ወደ 1 ሚሊዮን የሚሆን ሰው አገልግሎት እንደተቋረጠበት ተገልጿል።
የችግሩ መንስኤ ዋናው የሆነው ደሞዝ በወቅቱ አለመክፈል ነው። እንዳልከው ደሞዝ በወቅቱ ባለመከፈሉ ሌሎች ማህበራዊ አገልግሎቶች እንዲቆሙ ተደርጓል። በዛ ምክንያት ብዙ የማህበረሰብ ክፍሎች የጤና የትምህርት አገልግሎቶችን እንዳያገኙ እንቅፋት ሆኗል። ከዛም በተጨማሪ ደግሞ ሰራተኛው ራሱ እንግዲህ የኑሮ የተመሰረተው በዚህ ደሞዝ ላይ ነው። ያልተገባ እንግልት ውስጥ እንዲገባ እና የኑሮ ጫና ውስጥ እንዲወድቅ አድርጓል።
አንድ የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኛም ለቪኦኤ በሰጡት ቃል ደሞዝ በመቋረጡም ሆስፒታሉ ባለፈው ጥቅምት ተዘግቶ እንደነበር ገልጿል።
ያሉት ግን ሰው ለመርዳት እየለፉ ነው። ምክንያቱም አጎራባች ያሉ ሆስፒታሎች ሲሄዱ ትንሽ እየተቸገሩ ስለሆነ ሰዎች እየተቸገሩ ነው። ይሄ የእኛም ደሞዝ መቼ ማጣት ማያውቁ የገጠር ማህበረሰብ መጥቶ የመድን ዋስትና ደብተር ማህበራዊ እንትኗን ደብተር ይዞ መጥቶ በጣም በባዶ እጃቸው እየተቸገሩ እየተሰቃዩ ህጻናት በረሀብ ተጋልጠዋል። ምግብ እንትን ዱቄት ምናምን የሚቀበሉ ህጻናት ተሚጠጡ እነሱን ተጎዱ በሚል ነው እንደ ራሳችን የተመካከር ነው። ሪፖርቱን ለዞን ለክልል ለሚመለከት ደረስን በኋላ ሰው ሲሞት እኛ ዝም ብለን እኔ እንደ ህሊናችን ምን ይላል በሚል ተመካከር ነው የገባ ነው። ሙሉ በሙሉ ባይሆንም ነው ስራዎች እየተከናወ ወኑ ግን የበላይ አካል ሆኖ መጥቶ እኛን አናገው ይሄ ችግር አለ ይሄን ልፍታ ኑ እስቲ ብሎ ስብሰባ የሚጠራ የትም የለም። ከተማ አስተዳደሪም የለም ከዞንም አልመጣም።
ምርመራው በአካላቸው አካባቢዎች የመምህራን ደሞዝ በመቋረጡ በሾኔ ከተማ አስተዳደር በምስራቅ ባዳዎቹና በምዕራብ ባዳዎቹ እንዲሁም በጎንቦራ ወረዳዎች ውስጥ የተመዘገቡ ከ100,000 በላይ ተማሪዎች በምርመራው ወቅት ከትምህርት ገበታ ውጪ እንደነበሩ ኢሰማኮ አመልክቷል። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ተጠየቁም አንድ የሾኔ ከተማ አስተዳደር መምህር ለሶስት ተከታታይ ወራት እንዳልተከፈላቸው ተናግሯል።
ወረዳ መንግስት ለምጮን ጮን ምንም ምላሽ አልተሰጠንም። ወደ ዞንም ሄደናል ምላሽ አልተሰጠም። እስካሁን ድረስ ክልል ርዕሰ መስተዳደሩን በአካል ባናገኝም ያው መልእክቱን ደብዳቤውን አድርሰናል። ለክልሉ ብልጽግና ጽህፈት ቤትም ሀሳቡን አቅርበናል። ያው ምንም የተሰጠን ምላሽ የለም። ያው እስካሁንም ድረስ ህብረተሰቡ መምህሩ በተለይ ለከፍተኛ እንግልትና ጉስቁልና ባለፈው እንዳልኩም ነው 50% ደሞዝ እስካሁን አልሰጥንም ከልክለዋል።
ቅሬታና አቤቱታ ያሰሙ ማስፈራራት፣ ዛቻ፣ ድብደባና እስራት ጭምር እንደደረሰባቸው የቀረቡ ስሞታዎችን የኢሰማኮው ዶክተር ብራይትማን ገብረ ሚካኤል አረጋግጧል።
የመጀመሪያው ምክረ ሀሳባችን እንግዲህ በአፋጣኝ የሰራተኛው ደሞዝ ተከፍሎ ትምህርት እንዲጀመር፣ የጤና አገልግሎቶቹ ባሉት ሌቨል በተገኝ እንዲሰጡ እንዲደረግ ነው። በዘላቂነት ግን እንዲህ አይነት ነገሮች በተለይ የሰራተኛ መብት የሚጥሱ ናቸው። ደሞዝ በወር መጨረሻ መክፈል የመንግስት ዋነኛ ግዴታ ነው እና የሰራተኛው ደግሞ መብቱ ነው እና ይሄንን በአግባቡ እንዲያደርጉ ማሳሰብ ነው።
የዞንና የማዕከላዊ ኢትዮጵያ ክልል ባለስልጣናትን ምላሽን አስተያየት ለማካተት ያደረግነው ጥረት አልተሳካም። ይሁን እንጂ የተለያዩ የአካባቢው አመራር አባላት ለአሜሪካ ድምፅ ቀደም ሲል በስልክ ሰጠውት በነበረው ቃል ችግሩ መኖሩን አምነው ከማዳበሪያ ኢዳ ጋር በተያያዘ የተፈጠረም የበጀት እጥረት ያስከተለው መሆኑን ተናግሮ ነበር። የአካባቢው መንግስት የተለሳለሰ ጥረት ማድረጉን የሚጠቅሰው የኢሰመኮ ሪፖርት ሁሉም ክልሎች ተገቢ የማስተካከያ እርምጃ እንዲወስዱ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዴዎስን ለቀደመው ዘገባ አመሰግናለሁ። አሁን መክፈቻው ላይ ወደ አስተዋውቋችሁ ዘገባ እንሻገራለን። ኢትዮጵያ ውስጥ ኤርትራውያን ስደተኞችና ከለላ ጠያቂዎች በዘፈቀደ እየታሰሩ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ለአሜሪካ ድምጽ አስተያየት የሰጡ ስደተኞችም ፖሊስ ያለ ምክንያት እየያዘ እንደሚያስራቸውና መብቶቻቸውም እየተጣሱ መሆናቸውን ይናገራሉ። ኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት በጉዳዩ ላይ በቅርቡ ምላሽ እንደሚሰጥ ገልጸውልናል። ከፌደራል ፖሊስና ከአዲስ አበባ ፖሊስ ምላሽ ማግኘት አልቻልንም። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን እንደሚከተለው አጠናቅሮታል።
ለደህንነቴ እሰጋለሁ በሚል ስሙ እንዳይጠቀስ የጠየቀ አንድ ኤርትራዊ ስደተኛ መታወቂያቸው አልታደሰም ተብለው ከሶስት ጓደኞቹ ጋር ይዝናኑ ከነበረበት በፖሊስ መወሰዳቸውንና እርሱ አንድ ሳምንት አስሮ መለቀቁን ይናገራል። ጣቢያው ውስጥ አብዛኞቹ ኤርትራውያን የሆኑ ወደ 60 አስረኞች ነበሩ ብለዋል።
ወደ 60 የምንሆን አስረኞች ነበርን። አብዛኞቻችን ኤርትራውያን ነን። ምንም አይነት ወንጀል አልሰራንም። ስለዚህ ጉዳይም አልጠየቁንም። አንድ መርማሪ ፖሊስ ወንጀል ሰርተሃል አልሰራህም ብሎ ይመረምራል። ከዛም ጉዳይህ ታይቶ ስትወጣ ትምርትና ምክር ሰጥቶ ይለቃል። እኛ ዘንድ ግን ምንም አይነት ምርመራ አልነበረም።
በኢትዮጵያ የሰብአዊ መብቶች ኮሚሽን የስደተኞች ፍልሰተኞችና የሀገር ውስጥ ተፈናቃዮች መብቶች የሥራ ክፍል ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምጽ በሰጡት ቃል በአዲስ አበባ ውስጥ በተለያዩ አካባቢዎች የታሰሩ ኤርትራውያን መኖራቸውን እንደሚያውቁ ገልጸዋል።
ነገርስ ትንሽ ቢቸግርም የመጀመሪያው መረጃ ሲደርሰን 17/2023 ዓ.ም ተመረጥ ቁጥራቸው ወደ 40 ገደማ የሚሆኑ ታስረው እንደሚገኙ ለምሳሌ ቱሉ ዲምቱ፣ ቦሌ አራብሳ፣ ደደታ፣ ጣፎ ፖሊስ ጣቢያ፣ ጎፋ፣ ቀጨኔ፣ መነን የሚል ነበረ። ከዛ በኋላ 21/2023 ዓ.ም ተመረጥ ቁጥሩ አሁንም ከፍ ብሎ ወደ 60 ገደማ የሚሆኑ ታስረው እንደሚገኙ ማረጋገጥ ይችላል።
Human Rights First የሚባል ኢትዮጵያዊ የመብት ተሟጋች ድርጅትም ስደተኞቹ እየተያዙ ያሉት ያለ ምክንያት እንደሆነ ከህዳር ጀምሮ ጥቆማዎች እየደረሱት መሆኑን ምክትል ዳይሬክተሩ አቶ መብርሄ ብርሃነ ለአሜሪካ ድምጽ ተናግረዋል።
በዜግነት ኤርትራዊ ከሆኑ የተለያዩ ግለሰቦች ያለ በቂ ምክንያት፣ ያለ ፍርድ ቤት ትዕዛዝ፣ ያለ በቂ የህግ ሂደቶች እየታሰረን ነው፣ እየተንገላታን ነው የሚሉ ቅሬታዎች ናቸው እየመጡ ያሉት እና እኛ በተወሰነ መልኩ አንዳንድ ቤተሰቦቻቸው የታሰሩባቸው ለማግኘት ጥረት አድርገን ነበር እና እነዚህ እስሮች እንዳሉ የሚያሳዩ ነገሮች አሉ። እነዚህም ደግሞ እንግዲህ ሰፊ ምርመራ አድርጎ በቀጣይ ማቅረብ ይፈልጋል ማለት ነው።
ቀደም ሲል ያናገርነው ስደተኛ ታስሮ ስለነበረበት ቦታ፣ ስለተለቀቀበት ሁኔታና አብረውት ስለነበሩ ሌሎችም ኤርትራውያን አጫውቶኛል።
እስር ቤት ውስጥ ችግር ነበር። ምግብ አያመጡልንም። ውሃም ከውጭ ነበር የምናስመጣው። ድብደባም ነበር። እኔ ራሴንም በጣም ያመኝ ስለነበረ ገንዘብ ከፍዬ ነው የወጣሁት። ሰነድ ያልነበራቸው 20 የሚሆኑ እስረኞች ግን ወደ ሌላ ቦታ ወስዷቸዋል።
ሌላ ከአሜሪካ ድምጽ ጋራ የተነጋገረ ስደተኛም የታሰሩ ስደተኞችን እየተዘዋወረ እንደሚጠይቅ ገልጾ ንፋስ ስልክ ላፍቶ ፖሊስ ጣቢያ 24 ሳሪስ አዲሱ ሰፈር ፖሊስ ጣቢያ 27 ስደተኞች እንዳሉ እንደሚያውቅ ገልጿል።
ጥቆሙን ሜላታታለሁ
የሚጠቀሙበት ዘዴ አለ። መጀመሪያ ይፈትሻቸዋል። ከዛም በሌላ ነገር እንደሚወነጅሏቸው ያስፈራሯቸዋል። በተለይ ደግሞ አርብ ቀን ከተያዙ ቅዳሜና እሁድ መውጣት ስለማይችሉ ወዲያውኑ ወደ መደራደር ነው የሚገቡት። ገና እንደተያዙ መንገድ ላይ ያሉ ለፖሊሶቹ ብር ከፍለው የሚለቀቁ ሰዎች አሉ። ከታሰሩም በኋላ እንደዚሁ በሺዎች የሚቆጠር ገንዘብ ከፍለው የሚወጡ አሉ። እስከ 20 ሺህ ብር ድረስ የሚጠየቁ አሉ።
የኢትዮጵያ ሰብአዊ መብቶች ኮሚሽኗ እንጉዳይ መስቀሌም ተመሳሳይ ስሞታዎች እንደሚደርሷቸው ነግረውኛል።
ስደተኞችም ጭምር ነው ለእስራት እየተዳረጉ ያሉት። አላግባብ የሆኑ እስራቶች ሲዳረጉ ደግሞ አንዱ ችግር ምንድን ነው? ቅድምም እንደገለጽኩልህ አሁንም እየመጡልን ያሉ ጥቆማዎች ስደተኞቹ ላላስፈላጊ እንግልት ወይም ተጨማሪ አቢዩዞች ይጋለጣሉ። ለምሳሌ ገንዘብ እየከፈሉ አሁን የሚጠየቁት የሰማ ነው ጥቆማ የደረሰን ምን ያክል እውነት ነው የሚለው እንደተጠበቀ ሆኖ ከ5,000-10,000 ጀምሮ ነው ገንዘብ እየሰጡ እንዲለቀቁ እየተጠየቁ ያሉት።
የታሰሩት ስደተኞች የታደሰና ያልታደሰ መታወቂያ ያላቸው ሰነድ የሌላቸውም እንደሆኑ ዳይሬክተሯ ጠቁመው ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ጋር መነጋገራቸውን ገልጿል። አገልግሎቱ ሰነድ ያላቸውን ከፖሊስ ጋር ተነጋግሮ እንደሚያስፈታ ቃል እንደተገባላቸው፣ ሰነድ ስለሌላቸው ከለላ ጠያቂዎች ጉዳይ ግን አይመለከተኝም ማለቱን አመልክቷል። ከፖሊስ ኃላፊዎች ጋርም መገናኘታቸውን ተናግረዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ክፍል ኃላፊ የፖሊስ ኮሚሽነሮችን እንዳገኘች በተደረገው ውይይትም ተመዝግቧል እውቅናላቸው የሚባሉ ስደተኞችን ለመልቀቅ ስምምነት ላይ እንደተደረሰ፣ ነገር ግን ያልተመዘገቡ ስደተኞች ወደ ቀድሞ ሀገራቸው ወደ ኤርትራ ሊመለሱ እንደሚችሉ ሁሉ ገልጸዋል። ይሄ ደግሞ በተለይ በስደተኞችና በጥገኝነት ጠያቂዎች ጥበቃ ላይ ትልቅ አሳሳቢ የሚባል
ከሌላ ጠያቂዎችን ወደ መጡበት በግድ መመለስ መብትን መርገጥ መሆኑን የገለጹት እንጉዳይ መስቀሌ የኢትዮጵያ መንግስት ዓለም አቀፍ ስምምነቶችን እንዲያከብር የስደተኞችና የከሌላ ጠያቂዎችን ምዝገባ እንዲጀምር አሳስበዋል። የአሜሪካ ድምጽ በስልክ ያነጋገራቸው የስደተኞችና ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ኃላፊ በአካል ንጉሴ በኮሚሽኑ የተነሱትን አስተያየቶችና ቅሬታዎች እንደሚያውቁ ገልጸው በቅርቡ የተጠናቀረ ምላሽ ይሰጥባቸዋል ብለዋል። ከፌደራልና ከአዲስ አበባ ፖሊስ ምላሽና አስተያየት ለማግኘት ያደረኩት ጥረት አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምጽ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው እየተከታተላችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን ዋሽንግተን ዲሲ ላይ አሁን ከቀኑ 7 ሰዓት ተኩል ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት ተኩል ነው። በቀጣይ ዘገባ ደግሞ ወደ መካከለኛው ምስራቅ እንሻገራለን። በጋዛ የሚካሄደው ከባድ ውጊያ በቀጠለበት በአሁኑ ወቅት እስራኤላውያንና ፍልስጤማውያን ጦርነቱ ካበቃ በኋላ ስለሚቀጥለው የጋዛ ሁኔታ እያሰቡ ነው። የፍልስጤም አስተዳደር ባለስልጣን ጋዛን ለመቆጣጠር መዘጋጀቱን ሲገልጽ፣ እስራኤል በበኩሏ የፍልስጤም ባለስልጣን ጋዛ ላይ ምንም አይነት ሚና ሊኖረው አይችልም እያለች ነው። ሊንዳ ግሪስታይን ከኢየሩሳሌም ያደረሰችን ዘገባ ስመኝሽ ቆየ ታሰማናለች።
እስራኤልና ሐማስ በጋዛ የሚያካሄዱት ውጊያ በቀጠለበትና የሟቾች ቁጥር እየጨመረ በሄደበት ወቅት ዓለም አቀፉ ማህበረሰብ ተኩስ ማቆም እንዲደረግ ግፊት እያሳደረ ነው። ነገር ግን ጦርነቱ ሲቆም ጋዛንና ከጦርነቱም በፊት በድህነት ውስጥ ይኖሩ የነበሩ 2.2 ሚሊዮን የሚጠጉ ህዝቦች ማን እንደሚያስተዳድር እስካሁን ግልጽ አይደለም። ሙካይመር አቡ ሳዳ ጋዛ ውስጥ በሚገኘው አልአዛር ዩኒቨርሲቲ የፖለቲካ ሳይንስ መምህር ሲሆኑ ስለ ጋዛ የወደፊት እጣ ፈንታ እስካሁን የሚያውቅ እንደሌለ ይገልጻሉ።
It doesn't seem to me that there is even consensus among the US, Israel.
ከጦርነቱ በኋላ ጋዛ ምን ሊያደርጉት እንደሚፈልጉ በዩናይትድ ስቴትስ፣ በእስራኤል፣ በቀጠናው በሚገኙ አረብ ሀገራትና በዓለም አቀፉ ማህበረሰብ መካከል መግባባት ያለ አይመስለኝም። ጋዛን ማን ነው የሚያስተዳድረው?
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የተነቃቃ የፍልስጤም ባለስልጣን ማየትና ጦርነቱ ካበቃ በኋላ ጋዛን እንዲቆጣጠር እንደሚፈልጉ ተናግረዋል። ከዚህ በፊት የተሰበሰበ ድምጽ እንደሚያመለክተው ግን ከ80 እስከ 90 በመቶ የሚሆኑ ፍልስጤማውያን የፍልስጤም ባለስልጣንንም ሆነ የ88 ዓመት እድሜ ባለጸጋ የሆኑትን አዛውንቱን መሪ መሐሙድ አባስን አይቀበሏቸውም። ባለስልጣኑ አሁን በሚቆጣጠረው ዌስት ባንክ ግዛት ውስጥ ሙሰኛና ውጤት አልባ ተደርጎ የሚታይ ሲሆን ጋዛን ማስተዳደር እንደማይችል ይታመናል። ያም ሆኖ ግን አንዳንድ የፍልስጤም ባለስልጣናት በደም አፋሳሽ መፈንቅለ መንግስት ሐማስ ከስልጣን ካስወገዳቸው ከ16 ዓመት በኋላ ወደ ጋዛ ለመመለስ መዘጋጀታቸውን ተናግረዋል። ሁሴን አልሺክ የፍልስጤም ነጻ አውጪ ድርጅት ዋና ጸሐፊ ናቸው።
انا بلا تردد اقول طبعا من حق السلطه الفلسطينيه ومن حق منظمه التحرير
የፍልስጤም ነጻ አውጪ ድርጅትና የፍልስጤም ባለስልጣን ወደ ጋዛ ሰርጥ መመለስ መብታቸው ነው። ወደ ሞዛምቢክ ሌር ነው እንደኔ ያልኩት። ወደ አገሬና ወደ ህዝቤ ነው መለሳለሁ ያሉት። ምንም እንኳን ቢፈራረስ የኔ ኃላፊነት ነው። ነገር ግን አህጉራዊና ዓለም አቀፍ ደረጃ በሚደገፍ ሁሉን አቀፍ የፖለቲካ ማዕቀፍ ውስጥ ነው መፈጸም ያለበት።
ዓለም አቀፉ ግጭት ተንታኝ ቡድን ውስጥ የፍልስጤምን ጉዳይ የሚከታተሉት ታህኒ ሙስጠፋ ያሉ የፍልስጤም ተንታኞች በበኩላቸው የመጨረሻው የፓርላማ ምርጫ ከተካሄደ ከ17 ዓመት በኋላ ፍልስጤማውያን የተሻለ ብቃት ያላቸውና አንድነትን መፍጠር የሚችሉ አመራሮች መምረጥ ይኖርባቸዋል ይላሉ።
ዓለም አቀፉ ማህበረሰብ እንደ ጤናና ትምህርት ያሉ የማህበረሰቡን ችግሮች መፍታት የሚያስችል ክህሎት ያላቸው ብቁ አመራሮችን የያዘ አስተዳደር ነው እየፈለገ ያለው። ነገር ግን ይሄ መሰረታዊ የሆነውና ፍልስጤማውያን ተቀባይነት ያላቸው መሪዎች የሚፈልጉ መሆናቸውን የሳተ አስተሳሰብ ነው። በዲፕሎማቲክ ደረጃም ይሁን በዓለም አቀፍ መድረክ ላይ ስለነሱ ጥብቅና የሚቆም አመራር ይፈልጋሉ። ከጦርነቱ በኋላ ምን ሊሆን ይችላል በሚሉት ውይይቶች ውስጥ ይሄ ሐሳብ አልተካተተም።
ግብጽ በቅርቡ ለሁለት ሳምንታት በሚቆይ የተኩስ አቁም ስምምነትና 40 እስራኤላዊ ታጋቾችን በማስለቀቅ የሚጀመር 3 ደረጃ ያለው የሰላም እቅድ አቅርባለች። በመቀጠል እቅዱ ለሂቃንን ያማከለ የፍልስጤም መንግስት ተመስርቶ ምርጫ እንዲካሄድና በመጨረሻም የእስራኤል ታጋቾች ሙሉ ለሙሉ እንዲለቀቁ፣ ሁሉም የፍልስጤም እስረኞች እንዲፈቱና እስራኤል ሙሉ ለሙሉ ከጋዛ እንድትወጣ የሚያስችል የተኩስ አቁም ስምምነት እንዲካሄድም ሐሳብ አቅርቧል። ሆኖም የግብጽ እቅድ ሐማስ ባለበት እንዲቀጥል የሚያደርግ ሲሆን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተደጋጋሚ የተቀባይነት እንደሌለው ተናግረዋል። አንዳንድ የእስራኤል ተንታኞች ደግሞ ሐማስን ሙሉ ለሙሉ ለማጥፋት የተያዘው ግብ ተግባራዊ ሊሆን እንደማይችል ይገልጻሉ። ሚካኤል ሚልሽቴን የቀድሞ የጦር ሰራዊት መረጃ መኮንንና በቴል አቪቭ ዩኒቨርሲቲ መምህር ናቸው።
Hamas first of all is an idea before an organization and
በመጀመሪያ ደረጃ ሐማስ ድርጅት ከመሆን በፊት ሐሳብ ነው። ስለዚህ ሐማስ ሊጠፋ አይችልም። በጦርነቱ በሺዎች የሚቆጠሩ የሐማስ አሸባሪዎችና የፖለቲካ መሪዎች ቢገደሉም አሁንም በጋዛና በሌሎች እንደ ዌስት ባንክ ባሉ አካባቢዎች በሺዎች የሚቆጠሩ ደጋፊዎች ይኖራቸዋል።
ኔታንያሁ ሐማስም ሆነ የፍልስጤም ባለስልጣን በጋዛ የወደፊት ዕጣ ፈንታ ምንም አይነት ሚና እንደማይኖራቸው ቢናገሩም አካባቢው ወደፊት ምን ሊመስል እንደሚችል እስካሁን እቅድ አላወጡም። ጋዛ በምን መልኩ እንደገና እንደሚገነባና በማን እንደሚተዳደር ግልጽ የሆነ ነገር የለም። በሊንዳ ግራንድስቴን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና አመሰግናለሁ። በመከታተል ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲቪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የረቡዕ ምሽት ስርጭት ነው። አሁን የመጀመሪያው ምዕራፍ ዝግጅታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ነው። የመጀመሪያው ዝግጅታችን ደግሞ ኢትዮጵያ ዘንድሮ ዕዳዋን ሳትከፍል መቅረቷን ይመለከታል። ኢትዮጵያ ላለባት ዕዳ ለዓለም አቀፍ አበዳሪዎቿ ታህሳስ 16 መክፈል ይጠበቅባት የነበረውን የወለድ ክፍያ ሳትፈጽም መቅረቷ ተገለጸ። ሀገሪቱ ወለዱን መክፈል ያልቻለችው አቅም ስለሌላት ሳይሆን ከሌሎች አበዳሪዎች ጋር እየተደረገ ያለው የብድር ፎይታ ድርድር እንዳይጎዳው በማሰብ ነው ሲሉ የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ለቪኦኤ ጥያቄ ምላሽ ሰጥተዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ክፍል ረዳት ፕሮፌሰር ዶክተር ሰዋለ አባተ ደግሞ ሁኔታው መንግስት በአበዳሪዎች እንዳይታመል ያደርገው እንደሚችልና ከፍተኛ የወለድ መጠን እንደሚያስከትልም አሳስበዋል። አስማማው ነው በጉዳዩ ላይ ቀጣዩን ዘገባ አጠናቅሯል።
ኢትዮጵያ ከ2007 ዓ.ም ተመረጀ ጀምሮ እንደ ፋይናንስ ምንጭና መበደሪያ የሆነ ዘንድ የ1 ቢሊዮን ዶላር ቦንድ በመሸጥ በየአመቱ ከ62 ሚሊዮን ዶላር በላይ ወለድ ስትከፍል ቆይታለች። ይሁንና በአመት 2 ጊዜ የሚከፈለውን የዚህን የቦንድ ወለድ በዚህ ወቅት መክፈል የነበረባትን 33 ሚሊዮን ዶላር በጊዜ ገደቡ መክፈል ሳትችል ቀርታለች። ሮይተርስ ባወጣው ዘገባ ደግሞ ኢትዮጵያ ከጋናና ዛምቢያ ተከትላ መክፈል ያልቻለች 3ኛዋ የአፍሪካ ሀገር ሆናለች። የአሜሪካ ድምጽ በዚህ ጉዳይ ላይ ያናገራቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋለ አባተም ከዚህ በፊት የኢትዮጵያ መንግስት የብድር ወለድን በጊዜ ገደቡ መክፈል አልችል ብሎ የሀገሪቱ የመክፈል አቅም በዚህ ደረጃ አሽቆልቁሎ አያውቅም ይላሉ።
ይሄ የሚያመጣው ችግር እንደ ሀገር ከዚህ በኋላ መንግስትን አምኖ ብድር የማግኘት ድሎቹ እጅግ በጣም ይጠባሉ። ቢኖሩም እንኳን ካለው ስጋት አንጻር ኢንቨስት የሚያደርጉ የሚያበድሩ አካላት የሚጠይቁት የወለድ ምጣኔ እጅግ በጣም የተጋነነ ይሆናልኝ። ካልሆነም ደግሞ ለብድራቸው መመለስ ዋስትና የሚሆን ንብረት መንግስትን ሊያስይዝ ሊጠይቁ ይችላሉ። ትልልቅ የልማት ድርጅቶች አሉ፣ እነሱን በማስያዣ ሊያስይዝ ይችላል መንግስት እጅግ ከቸገረውና መበደር ካለበት። ስለዚህ የመንግስትን የመበደር አቅም በከፍተኛ ደረጃ ይጎዱታል። ዓለም አቀፍ ኢንቨስተሮችን ወደ ኢትዮጵያ መጥቶ ኢንቨስት በማድረግ ደረጃ የራሱ የሆነ ተግዳሮት ይፈጥራልኝ እና ከፍተኛ የሆነ ችግር የሚያመጣ ክስተት ነው የተፈጠረው።
ሲደግሞ የዋጋ ንረትን ጨምሮ በእያንዳንዱ ኢትዮጵያዊ ኑሮ ላይ የበለጠ ጫናን የሚፈጥር ነው ይላሉ።
ከውጭ ከሚገኝ ብድርና እርዳታ መንግስት የሚያስፈልገውን ሪሶርስ ካላገኘ ከሀገር ውስጥ ኢኮኖሚ ነው የሚበደረው። ከሀገር ውስጥ ኢኮኖሚ በሚበደርበት ጊዜ ደግሞ የግሉ ክፍለ ኢኮኖሚ ከፋይናንስ ተቋማት ተበድሮ ለስራ ማስኬጃና ለአንዳንድ ተግባሮቻቸው ያውሉ የነበረውን ገንዘብ መንግስት በሌላ መንገድ ስለሚሻማ ኢንቨስትመንቱ ላይ ሀገር ውስጥ ኢንቨስትመንቱ ላይ ከፍተኛ የሆነ ተጽዕኖ ይፈጥራል፣ ጥረት ይፈጥራል። የግሉ ክፍለ ኢኮኖሚ የሚሄደውን የፋይናንስ ፈሰስ በእጅጉ መንግስት ይሻማል። ያም አልበቃ ሲል በቀጥታ ከብሔራዊ ባንክ ወደ መበደር ስለሚያዘነብል ያ ደግሞ አጠቃላይ ኢኮኖሚው ላይ የሚንቀሳቀሰውን የገንዘብ ፍሰት ስለሚጨምረው የዋጋ ንረቱ ላይ አሉታዊ ተጽዕኖ ይኖረዋል። ስለዚህ በእያንዳንዱ ግለሰብ በዕለት ተዕለት ህይወቱ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ያሳድራል። ሁለተኛው የልማት ስራዎችን መንግስት ከዚህ በፊት ይሰራባት በነበረው ፍጥነትና ስፋት ልክ እንዳይሰራ ያደርገዋል። ያ ደግሞ ማህበረሰቡ ከልማት ያገኝ የነበረውን ትምህርት ላይ ሊሆን ይችላል፣ ጤና ላይ ሊሆን ይችላል፣ መንገድ ሊሆን ይችላል፣ ተመሳሳይ በመንግስት የሚከናወኑ የልማት ተግባራት ላይ እንዲሁ አሉታዊ ተጽዕኖ ይኖረዋል።
የአሜሪካ ድምጽ በዚህ ጉዳይ ላይ የመንግስት ምላሽ የጠየቃቸው የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ሀገሪቱ ወለዱን መክፈል ያልቻለችው አቅም ስለሌላ ሳይሆን ከሌሎች አበዳሪዎች ጋር እየተደረገ ያለውን የብድር ፎይታ ድርድር እንዳይጎዳው በማሰብ ነው ብሏል።
የቡድን 20 አባል ሀገራት ውሳኔ አንድ ግልጽ መርህ አለው። ይሄ መርህ ኮምፓራቲቭ ትሪትመንት የሚል ነው። ሁሉም አበዳሪዎች እኩል መታየት አለባቸው የሚል ነው። እነዚህ ሮቦንድ ላይ ኢንቨስት ያደረጉ ኢንቨስተሮችም በዚህ መርህ መሰረት እዳ ሽግሽግ ውስጥ እንዲሳተፉ ይገደዳሉ። ይህንን በጠበቀ መንገድ ካልተንቀሳቀስን በጣም ከፍተኛ የዕዳ ፎይታ የምናገኘው ከሌሎቹ ሀገራት ነው። እንደምታውቀው እኛ 1 ቢሊዮን ብቻ ነው እስካሁን ከገበያ የተበደር ነው። ሌላው ብድራችን ከተለያዩ የሁለትዮሽና ዓለም አቀፍ ተቋማት የመጣ ብድር ነው። በዚህ ምክንያት ይህንን መርህ መጠበቅ ስላለብን ምንም እንኳን ይሄ ዩሮ ቦንድ የሚከፈለው ወለድ በጣም አነስተኛና በቀላሉ ሊከፈል የሚችል ቢሆንም ቦንድ ሆልደሮችን ሰብስበን በዚህ መርህ ምክንያት መክፈል አንችልም፣ ይልቅ ልክ ከሌሎቹ ጋር እንዳደረግ ነው ብድሩን ማሸጋሸግ አለብን ብለን ጥያቄ ያቀርባል። ይሄ የዩሮ ቦንዱ ወደፊት 8 ዓመታት እንዲከፈል መጀመሪያ የ4 ዓመት ግሬስ ፔሪድ ኖሮት በ10 ኢንስቶልመንት እንዲከፈል ሀሳብ አቅርብ ነበር። ያው ይሄ ናቸው የቦንድ ሆልደሮች ይሄ የበዛ ነው ብለው እነሱ ደግሞ ሌላ ሀሳብ አቀረቡ። አጭር ጊዜ ክፍያ የሚጠይቅ ሀሳብ፣ አይ ይሄ አያስኬድም፣ ሌላ የተለየ አማራጭ ያቀረብን። እዚህ አማራጭ ላይ ሳንስማማ የወለድ መክፈያ ጉ የተደረሰ ውይይቱን ለሚቀጥለው ወራት አዘግይተን ወለዱን ግን መክፈል የማንችለው በመርህ ምክንያት የመክፈል አቅም ጉዳይ ሳይሆን የመርህ ጉዳይ ነው በሚል በዚህ ሁኔታ ነው ያለ ነው። እኛ ሳሬ ጃንዋሪ ውስጥ አዲሱ ዓመት እንደጀመረ ወደ ውይይት እንገባለን። ከቦንድ ሆልደሮች ጋር ሰፊ ውይይት አድርገን ይህንን ጉዳይ በአጭር ጊዜ ውስጥ እንደምንቋጨው ተስፋ እናደርጋለን።
ይህ የቦንድ ሽያጭ ብድር ድርድር እየተደረገባቸው ካሉ ብድሮች በአይነቱ የተለየ ነው የሚሉት ዶክተር ሰዋል አባተ በበኩላቸው ይህንን በመንግስት የቀረበው ምክንያት የሚያሳምን አይደለም ይላሉም።
እኔ አሁን መንግስት ካዝና የሚያውቀው መንግስት ነው። መንግስትን የሰጠው ምክንያት እንግዲህ በምን ያህል ሌቭል ለዝነውት ሪሊ ውሃ የሚቋጥር ምክንያት ሆኖ እንደሆነ እንግዲህ የእነሱ ግንዛቤና አረዳድ ነው የሚወስነው። እኔ ከእኔ ፐርስፔክቲቭ ስጠይቀኝ መንግስት እየተደረደረ ያለባቸው ብድርና የብድር አይነቶች አሁን ከምናወራው የብድር አይነት ጋራ ኮምፕሊኬ የተለያዩ ናቸው። ቻይና፣ አሜሪካ፣ አውሮፓ ዩኒየን ለኢትዮጵያ የሚሰጠው ብድር አለ። ዓለም ባንክና IMF የሚሰጡት ብድር አለ። እነዚህ አበዳሪዎች ከኢንቨስትመንት እይታ አይደለም ለኢትዮጵያ እያበደሩ ያሉት። ካለን የቆየ ግንኙነትና የፖለቲካ አካሄድ ጋር ተያይዞ ከዲፕሎማሲ ጋር ተያይዞ የሚመጡ ብድሮች ናቸው። ግን ይሄ ቦንድ ሲሸጥ ይሄን ቦንድ ብገዛ የማገኘው ወለድ ኢንቨስት ከማድረገው ገንዘብና ከምወስደው የስጋት ለብል አንጻር ያዋጣኛል ብለው የወሰኑ ብድሬንም ወለዴንም በወቅቱ አገኛለሁ ብለው አስበው የገዙ ግለሰብ እና ተቋማዊ ኢንቨስተሮች ናቸው። ሶ ከኢንቨስተርስ ጋር የምታደርገው ድርድር አለ ብዬ አላምንም። እኔ ኢንቨስት አድርግ ያለው ገንዘብ ትሰጠኛለህ፣ ካልሰጠኝ ወደ ፍርድ ቤት ይሄዳል እኮ እነዚህ ኢንቨስተሮች። ቀጥሎ ሌላ ፓወር ስለሌላቸው እንደ ሌሎች ሀገራት የማዕቀብ ወይም ግንኙነትን የመቁረጥ እና ተመሳሳይ እርምጃዎችን መውሰድ ስለማይችሉ እነዚህ ግለሰቦች በግለሰብ ደረጃ ወይም በተቋም ደረጃ ለንግድ የተሰማሩ ግለሰቦችና ተቋማት ናቸው ኢንቨስት ያደረጉትና ከሌሎች የብድር አይነቶችና የድርድር አይነቶች ጋር በምን መንገድ እንደሚዛመድ ለእኔ ግልጽ አይደለም።
ሚኒስትር ዴኤታው ዶክተር ኢዮብ በበኩላቸው በተመሳሳይ ችግር የምትገኘው ዛምቢያ ከቦንድ አበዳሪዎች ጋር ያደረገችውን ድርድር እንዳብነት በማንሳት በመንግስት ላይ ለሚቀርበው ወቀሳ ተከታዩን ምላሽ ሰጥተዋል።
የቦንድ ሆልደሮቹ ከዛምቢያ መንግስት ጋር ውይይት ያደረጉና አንድ ስምምነት ያደረሱ፣ ግን ያንን ስምምነት አበዳሪ ሀገራት እንደ ኮመን ፍሬምወርኩ ስላልተቀበሉት አሁን ጉዳዩ በንጥጥም ያለው አይመለከታቸውም ብቻ ሳይሆን ኢቭን ከቦንድ ሆልደሮቹ ጋር ብንስማማ ራሱ ይሄ በሁለትዮሽ ሀገራት በሚደረገው ውይይት በኮመን ፍሬምወርኩ ያ ኮሚቴ አይቶ ካላጠበቀው የሚያልፍ። ስለዚህ ይሄ ጉዳይ በምንም መልኩ
በቀላሉ ሊከሚገባ ጉዳይ አይደለም። እንደ መንግስት መረላ ሆነን ነው የምንንቀሳቀሰው። አንድ ቡድን ጋር ብቻ የተለየ አረጋግነት ማድረግ ስላልፈለግ ነው። ምክንያቱም አፍተኛ ጥቅም እናገኘው ብዙ ብድር መስበር ነው ከሁለትዮሽና ዓለም አቀፍ ተቋማት ስለሆነ ማለት ነው። ነገር ግን በጣም በቶሎ ይህን ውይይት አጠናቀን አንድ ስምንት ነገርሰን ወለዱን ለመክፈል ዝግጁ ነን። ኢንፋክት የሚጠቅም ከሆነ ወለዱን በተወሰነ አካውንት ላይ በስኮ አካውንት የማስቀመጥ ፍላጎት ማለት አቆማለን። ድርጅቱ እንዳለቀ ወዲያው ለመክፈል የሚያስችለን ብቃት አለ። በውይይት ጊዜ ይሄ ለኮንፊደንስ የሚጠቅም ከሆነ ለዩሮቦንድ አበዳሪዎቹ ገንዘቡን በተለየ ስኮ አካውንት አስቀምጠን ውይይቱን መቀጠል እንችላለን። መክፈል ግን አንችልም፣ ምክንያቱም ያኛውን መሪ ያበላሽብናል። ከፍተኛ ሀገር ጠቀሜታ የሚያስገኘውን የእዳሽ ምሽግ ወደኋላ የሚመልስብን ስለሆነ ጥንቃቄ ማድረግ ስላለብን ነው።
ስለዚህ እነሱ ያቀረባችሁላቸውን ይህንን በሌላ አካውንት እንኳን ገንዘቡን አስቀምጦ ድርድሩን የማካሄድ ሁኔታን አበዳሪዎቹ አንስማማም ነው ያሉት?
ይህንን በሌላ አካውንት የሚለው አያነሳላቸውም። አሁን ለሀሳብ ነው ያነሳውን። አሁን ውይይት የምናደርግበት ጊዜ ይሄ ጥያቄ አልተነሳ። በነገራችን ላይ ከአበዳሪዎች ጋር በነበረን ውይይት እንደ ትልቅ ጉዳይም አላነሱትም። እንዲሁም ያነሱት የነበረው ውይይቱ መቼ ያልቃል፣ ወለዱ ስንት ይሆን የሚል እንጂ ወለዱ ስል አጠቃላይ የዋናው ብድር ወለድ ማለት ነው እንጂ ይችኛው አልተከፈለች የሚለውን ነገር እንደ ትልቅ አጀንዳ አላነሱትም።
የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ይህም ድርድሮች ሲጠናቀቁ ወደ ነበረበት የሚስተካከል ጉዳይ ነው ይላሉ።
ይህ የእዳሽ ምሽጉ በተጠናቀቀ ጊዜ የኢትዮጵያ የእዳ ጫና ከከፍተኛ ወደ መካከለኛ ከዛም ወደ አነስተኛ ያወርድና ኢትዮጵያ የተሻለ ነገር እንድትችል የተሻለ ኢንቨስት ማድረግ እንድትችል እድል ለሚሰጣት ነው። ይሄኛው ጫጫታ የወራት ጉዳይ ነው።
በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ ግን መንግስት የሚጠበቅበትን ክፍያ በመክፈል ድርድሮችን ጎን ለጎን ማስኬድ የተሻለ መፍትሄ እንደሆነ መክረዋል።
አንተ ህጋዊ ሆነህ ነው ድርድር የምታደርገው። ህጋዊነቱ ምንድን ነው? ስምምነት አለ በአበዳሪና በተበዳሪ መካከል። በስምምነቱ መሰረት ግዴታን እየተወጣህ ነው ድርድር የምታደርገው እንጂ ግዴታን ሳትወጣ እሱን እንደ መያዣ አድርገህ የምታደርገው ነገር አገሪቱን የሚጎዳት እንጂ ይጠቅማል ብዬ አላስብም። ስለዚህ መንግስት ይህን 30 ምናምን ሚሊዮን ብር መክፈል አለበት ብዬ ነው የማምነው።
10 ዓመት ሊሞላ የተቃረበው የ1 ቢሊዮን ዶላር የዩሮቦንድ ሽያጭ ሙሉ ክፍያውንም ኢትዮጵያ ከአበዳሪዎች ጋር እያደረገቻቸው ያሉ ድርድሮች ካልተሳኩ በቅርቡ መክፈል ይጠበቅባታል። የኢትዮጵያ አጠቃላይ የውጭ ብድርም ወደ 30 ቢሊዮን ዶላር እየተጠጋ መሆኑን ተገልጿል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማዋየውን ለቀደመው ዘገባ በእጅጉ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በተለያዩ ክልሎች ውስጥ የተከሰተው ድርቅ ሕይወት እየቀጠፈ መሆኑን የአካባቢው ባለሥልጣናትና ቃኝተናል የሚሉ አካላት እየተናገሩ ነው። የፌዴራሉ መንግስት የአደጋ ስጋት ስራ አመራር ኮሚሽን ደግሞ ድርቅ ባስከተለው ረሃብ ምክንያት ሰዎች ስለመሞታቸው ማረጋገጫ የለም ብሏል። የዚህን ጉዳይ ዝርዝር አስቴር ምስጋናው ትነግረናለች።
በኢትዮጵያ ልዩ ልዩ ክልሎች ድርቅ ባስከተለው ረሃብ ተጎድተው የሞቱ ሰዎች እንዳሉ የአካባቢው ባለስልጣናትና ተጎጂዎች እየተናገሩ ቢቆዩም የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ሽፈራው ተክለማርያም ግን ድርቅ መኖሩን ገልጸው ጉዳቱ ወደ ረሃብነት ደረጃ አልደረሰም ብለዋል። ኮሚሽነሩ ለሀገር ውስጥ የብዙሃን መገናኛ ሰሞኑን በሰጡት መግለጫ ድርቅ በተከሰተባቸው አካባቢዎች መንግስት ሁኔታውን እስከ ቀበሌ ባለው መዋቅሩ መፈተሹን ተናግረዋል።
በተለይም የድርቅ አደጋ ወደ ረሃብ ተቀይሮ የሰውን ህይወት ወደሚያጠፋበት ደረጃ ላይ እንዲደርስ መዋቅራዊ አደረጃጀታችንም የሚፈቅድ አይደለም። የቀበሌ መዋቅር አለን፣ የወረዳ መዋቅር አለ፣ የዞን መዋቅር አለ፣ የክልል መዋቅር አለ። የሚችለውን የመደጋገፍ ስራ ይሰራል፣ ህይወትንም የማዳን የመታደግ ስራ ይሰራል። በዛ ላይ ደግሞ ከፌደራል መንግስት የሚጨመር አለ። በእርግጥ የድርቅ አደጋዎች በሚኖሩበት ጊዜ የድርቅ አደጋን የስነ ምግብ ሁኔታዎችን በመውሰድ ምናልባት በአካባቢ የሚፈጠሩ ወረርሽኝና የመሳሰሉት ነገሮች የተለያዩ ነገሮችን ፈጥረው የዜጎቻችንን በሽታን የመቋቋም አቅም ምናልባትም እንደዚህ አይነት ነገሮች ሲያጋጥሙ በቀላሉ የመሸነፍ እና የመሳሰሉት ጉዳዮችን ሊፈጥር ይችላል። ግን ሰዎች እንደሚያነሱት፣ አንዳንድ ሚዲያዎች እንደሚያነሱት በእህል እጥረት ድርቅ ወደ ረሃብ ተቀይሮ የሰውን ህይወት የሚያጠፋበት ደረጃ የራሱ የሆነ ጊዜም አለው። የራሱ የሆነ የሚወስደው ጊዜም ይኖራል። በዚህ ነው ሰው የሞተው ብሎ ለማለት የተለየ አይነት ምርመራም ይፈልጋል። ስለዚህ በእኛ በኮሚሽናችን ግምገማ ማለት ነው የተመጣጠነ የምግብ አቅርቦት አለመኖር የሚፈጥራቸው ተጋላጭነት ሊኖር እንደሚችል የምንገነዘብ ብንሆንም ግን በረሃብ ምክንያት ውስጥ ህይወቱ ያለፈ ሰው አለ ምለው እኛ ማረጋገጫ የለንም።
ኮሚሽነሩ እንዲያው መርሃብ ገብቷል የሚሉ ከሳይንሳዊ መሰረት ይልቅ ሌላ አላማ ሊኖራቸው ይችላል ብለዋል። ያ አላማ ያሉት ምን እንደሆነ ግን አላብራሩም። ይሁን እንጂ ድርቅ በተከሰተባቸው የሰሜን ጎንደርና የዋግምራ ብሔረሰብ አስተዳደር ዞኖች እንዲሁም የትግራይ ክልል ምስራቃዊ ዞን የአበርገሌ ወረዳ አካባቢዎች ባለስልጣናትና የድርቅ ተጎጂዎች መሆናቸውን የሚናገሩ በረሃብ ምክንያት ሰዎች መሞታቸውን ቀደም ሲል በጥናት አስደግፈው አሳይተዋል። ድርቅ በተከሰተባቸው ጠለምት በየዳና ጃናሞራ ወረዳዎች 37 ቀበሌዎች ውስጥ ከረሃብ ጋር በተያያዘ 36 ሰዎች መሞታቸውን የሚጠቁም ሰሜን ጎንደር ዞን ውስጥ የሚገኘው ደባርቅ ዩኒቨርሲቲ የዛሬው ራ አካባቢ ይፋ አድርጎ ነበር። የደባርቅ ዩኒቨርሲቲ የድርቅ ጥናት ሰብሳቢ ረዳት ፕሮፌሰር አምሳሉ አብጭ ለቪኦኤ በሰጡት ቃል በረሃብ ምክንያት የሞቱ ሰዎች መኖራቸውን ተናግረዋል።
ጥናቱ አይነታዊ ምርምር ዘዴ ከበርካታ የንጥል ጥናት ንድፍ ጋር ተጠቅሟል። መረጃዎች በቃለመጠይቅ፣ በቡድን ተኮር ውይይቶች፣ ሙያ ምልከታ፣ በቤት ለቤት ጉብኝት ተሰብስበዋል። እንዲሁም የወረዳ ሪፖርቶችን መነሻ አድርገን ተነስተናል ማለት ነው። ምልከታ የተደረገባቸው ቀበሌዎች በድርቁ የተጎዱ 4 የጀናሞራ ቀበሌዎች፣ 2 የጠለምት ቀበሌዎች እና 4 የበየዳ ቀበሌዎች ናቸው። በጠቅላላው በሶስቱ ወረዳዎች 52 ቃለመጠይቆች እና እያንዳንዱ 7 አባላት ያሉት 7 የቡድን ተኮር ውይይቶች ተደርገዋል። ከዛ በተጨማሪ ደግሞ በርካታ የቤት ለቤት ጉብኝት ተደርጓል ማለት ነው። ስለዚህ እነዚህ በማጠቃለል 36 ሰዎች መሞታቸውን አረጋግጠናል።
ሰው በድርቁ ምክንያት ከየቤቱ እየተፈናቀለ ለመሆኑም የወረዳዎቹ ባለስልጣናትና ተጎጂዎች ተናግረዋል። የአደርቃይ ወረዳ ግብርና ጽህፈት ቤት የአደጋ ስጋት ስራ አመራር ባለሙያ መሆናቸውን የተናገሩት አቶ ጌቴ አዛን ነው። ድርቅ ከተከሰተባቸው ጠለምትና አጎራባች ወረዳዎች በመቶዎች የሚቆጠሩ ሰዎች ወደ አደርቃይ ከተማ መግባታቸውን ገልጸዋል።
ወደ 485 ናቸው ሬጅስተር ያደረጉት። የደባርቅ ዩኒቨርሲቲ 70 ኩንታል ነው 50 ኩንታል በቦለቄ አምታች እንድሰጧቸው ምናምን አለ። 40 መጣ በነዳጅ ምክንያት ነው። 30 ይቀራል ሳምንት ይገባል ብሎ ነበር አልገባም።
የስድስት ልጆች እናት መሆኗንና ከጠለምት ወረዳ ደጃሽ ሜዳ ቀበሌ መፈናቀሏን የምትናገረው ማርታ ከበበው እሷና ልጆቿ ከሌሎች ተፈናቃዮች ጋር በከተማይቱ ጎዳናዎች ላይ በአስከፊ ሁኔታ እየተንገላቱ መሆናቸውን ተናግራለች።
ዝናብ ይባል አላየንም። ይሄ ሩብ የዘራው ነው ይሄንም ደርቆ ቀረ በዝናብ ውጤት ማለት ነው። ስለዚህ ስናጣ ወደዚህ መጣን ተሰደን ማለት ነው። ብዙ የደከማል በራስ በጣም ርቦናል። ግን ስጋ ላይ ምንም የለውም። ጥርጊያ ዳላ አለ አፈርን ጥርጊያ ግን ምንጣፍ የለንም። ሽሚጣ የምንለው ሰው የለን። ከዚህ ምንም አፈር ነው ያለን።
ጃናሞራ ወረዳ የአሰንጋ ቀበሌ ጤና ጣቢያ ኃላፊ መሆናቸውን የገለጹልን አቶ ይልማ ገብሬ ቀበሌያቸው ውስጥ በረሃብ ምክንያት የሞቱና የተፈናቀሉ እንዳሉ ተናግረዋል።
ከተቋማችን ላይ መጥቶ እርሻ ቦታ ውሎ ማለት ነው። ፍሉድ የሚባል ነገር የለውም። ሰውነቱ ላይ ቫይታል ሳይን ሲታይ ምንም ሙሉ አይደለም። በራብ የተነሳ ያው አንድ ሰው ተቋማችን ላይ በራብ አማካኝነት ሙቷል። እዛም ደረስን ሰርቪላንስ በመስራት ቤት ድረስ ስራ ላይ ሲሄድም ባደረ ሆድ ሄደ ምን የሚቀምሰው ነገር የለም። ተመልሶም ቤቱ ላይ የሚበላ ነገር የላቸውም። ልጆቹ ሚስቱ ያው በዛ ምክንያት እንደሆነ አረጋግጠናል። ያን ሰውን ማለት ነው። ያው በቁጥር 7 ሰዎች በሞት አልፈዋል የሚል መረጃ ነው ያለ። አካባቢው ላይ እንግዲህ በስፋት ሴቶች እና ህጻናቶች ነው የሚገኙት። አዋቂዎች ለስራ የደረሱ ወደ ሌላ ቦታ በመሰደድ ላይ ናቸው ያሉ። እንስሳቶች ጭምር ወደ ሌላ ቦታ ነው የተሰደደ ያለ ወደ ጎረቤት ሀገር።
በሰሜን ጎንደር ዞን ጠለምት ወረዳ ደጃች ሜዳ ቀበሌ ይኖሩ እንደነበር የገለጹ ወይዘሮ ሙሉ ኃይሌ ድርቁ ባስከተለው ረሃብ ምክንያት 9 ልጆቻቸውን ይዘው ከአራት ቀናት የእግር ጉዞ በኋላ አደርቃይ እንደደረሱ አመልክተዋል። በነበሩበት አካባቢ የቅርብ ቤተሰቦቻቸውን ጨምሮ ሰዎች በረሃብ ምክንያት መሞታቸውን እንደሚያውቁና ቀያቸውን ትተው ለመፈናቀል የገፋቸውም ይኸው እንደሆነ ተናግረዋል። በተመሳሳይ በትግራይ ክልል ምስራቃዊ ዞን አጽቢና አበርገሌ ወረዳዎች ውስጥ በረሃብ ምክንያት 157 ሰዎች መሞታቸውን የአካባቢው ባለስልጣናት በቅርቡ ተናግረዋል። ከክልሉ የአደጋ ስጋት ስራ አመራር ጽህፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለመሆኑ ሰው በረሃብ ምክንያት ሞተ ሊባል የሚችለው ምን ሲሆን ነው? በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ዶክተር አሻግሬ ዘውዱ መልስ ሰጥተውናል።
የመጀመሪያው ደረጃ ሰዎች ነው። ይሄ እንግዲህ በቀናት ውስጥ የሚያሳዩት ምልክት ነው። ከዛ ሁለተኛው ደረጃ ፊዚካል ሳይን ነው። የሰውነት ለውጥ ይጀምራል። ይሄ ደግሞ በሳምንታት ውስጥ የሚከሰት ነው። ረሃቡ በዛው ቀጥሎ ምንም ምግብ ካልተገኘ የሰውነት መሟሸት። እንደምታውቁት በሽታ ተከላካይ የሆኑት ቫይታሚኖች አንዳንዶቹ በስብ የሚሟሙ ናቸው። በዚህ ምክንያት ሰውነታችን ውስጥ የነበረው ቫይታሚን ስቡ መሟሟት በመጀመሩ ምክንያት ቫይታሚን እና ሚነራል ሰውነታችን ይወጣል። ይሄ ምን ይደረጋቸዋል? በበሽታ መከላከል አቅም ያጣሉ። ያው እንደምታውቁት ቫይታሚን ማለት በሽታ ተከላካይ ማለት ነው። ስለዚህ ሰው የሚሞተው በረሃቡ ምክንያት በመጣበት ኢንፌክሽን ነው የሚሞተው። በስተመጨረሻ ኩላሊት ፌል ያደርጋል። ኢንፌክሽን ሲይዘው ባክቴሪያዎች የሚመጡት ባክቴሪያዎች ጉበት መከላከል አይችልም፣ ኩላሊት መከላከል አይችልም። ሰውነታችንም መርዝ አለው፣ የተከማቸ መርዝ አለው። እሱን መቋቋም ሲያቅተው ኢንፌክሽን ይዘናል። በዛ ምክንያት እዚህ ደረጃ ላይ የደረሰው ምግብን ቢያገኝ መመለስ አይችልም። ለዛም ነው የልጅነት ጉዳት ወይም በዚህ ደረጃ የደረሰ ልጅ መልሶ ማከም በጣም ከባድ ነው እና እዚህ ደረጃ ከመድረሱ በፊት ነው የምግብ አቅርቦቱ ሊኖር የሚገባው። ሰውየው ይህንን ተዳክሞ የመጨረሻ ጊዜ እስከ ሁለት ወር ከቆየ በጣም እድለኛ ነው። በሁለት ወር ጊዜ ውስጥ በኢንፌክሽኑ ምክንያት ይሞታል ማለት ነው። ህጻናትንና ትልቅ ሰዎችን ጉዳዩ ክሪቲካል የሚያደርግባቸው ሰውነታቸው በቂ ንጥረ ነገር የሚያዝ እድሉ ዝቅተኛ ስለሆነ፣ ሌላው ትልቁ ወይም አዋቂው በሰውነቱ በቂ አቅም ስላለ የቋጠረው ነገር በቂ ይኖራል።
የተፈጥሮ አደጋዎችን ለመቋቋም መንግስት 11 ቢሊዮን ብር እንደመደበ የገለጹት የአደጋ ስጋት ስራ አመራር ኮሚሽነር ሽፈራው ተክለማርያም በትግራይና በአፋር ክልሎች 3 ዞኖች እንዲሁም በአማራ ክልል 8 ዞኖች ውስጥ ለተራዘመ ጊዜ አለመዝነቡን ጠቅሰው እርዳታ ለማድረስ የሚደረጉ ጥረቶች በጸጥታ ችግር እንደሚስተጓጎሉ አመልክተዋል። ይህ በእንዲህ እንዳለ በአማራ ክልል በድርቅ ለተጎዱ የሚውል 11,000 ኩንታል የበቆሎ ዱቄት ድጋፍ እንደተደረገ የአማራ መልሶ መቋቋም ልማት ድርጅት አመልድ ኢትዮጵያ አስታውቋል። የድርጅቱ ምክትል ዳይሬክተር ሽብሬ ጆርጋ ሰኞ በሰጡት መግለጫ ድጋፉ ሰሜን ጎንደር ዞን በየዳ ጃናሞራና ጠለምት ወረዳዎች እንዲሁም በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ፣ ጻግብዥና አበርገሌ ወረዳዎች ውስጥ የሚከፋፈል እንደሆነ አስታውቀዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ እናመሰግናለን። ወደ መጨረሻው የዕለቱ ዘገባ ስንሻገር በአሜሪካ ሁለቱ ፓርቲዎች በመሳሪያ የሚፈጸም ጥቃትን በሚቀንሰው ደንብ ላይ መስማማት አልቻሉም። የቪኦኤዋ ቬሮኒካ ባልድራስ ኢግላሲያስ ከክፍፍሉ ጀርባ ያለውን ምክንያት ነግረናለች። እንግዲህ ወልድ እንደሚከተለው አቀናብሮታል።
እስከ ታህሳስ 3 2016 ባለው ጊዜ ውስጥ 635 የጅምላ የመሳሪያ ጥቃቶች በአሜሪካ እንደተፈጸሙ ጉዳዩን የሚከታተል ትርፋማ ያልሆነ ድርጅት አስታውቋል። ከዚህም ውስጥ 7 የሚሆኑት በትምህርት ቤቶችና በዩኒቨርሲቲዎች የተፈጸሙ ናቸው። የተጠቀሰው አሃዝ ግን ከአጠቃላዩ የመሳሪያ ጥቃት 6% ብቻ የሚወክል ነው። በመሳሪያ የሚፈጸሙ ጥቃቶችን የሚከታተለውና የሚሰነደው ድርጅት ተወካይ ማርክ ብራያንት የሚያክሉት አለ።
We have, you know, 15,000-17,000 shootings.
በአመት ከ15,000 እስከ 17,000 የሚሆኑ ጥቃቶችን በመሳሪያ ይፈጸማሉ። ለጅምላ ጥቃቶችና ግድያዎች እንደ AR-15 አይነት ከበድ ያሉ መሳሪያዎችም ጥቅም ላይ ይውላሉ። ግን ደግሞ በርከት ያሉ ጥቃቶችም በ9mm ሽጉጦች እንደሚፈጸሙ እናውቃለን።
በታህሳስ ወር መጀመሪያ ላይ የዲሞክራቲክ ፓርቲ አባላት እንደራሴዎች በእንዳረፓን አቆጣጠር 2004 ተፈጻሚነቱ ያከተመውንና የጅምላ ማጥቃያ መሳሪያዎችን የሚከለክለውን ሕግ እንደገና እንዲያንሰራራ ለማድረግ ሞክረው ነበር። በሴኔቱ አብላጫ መቀመጫ ያለው የዲሞክራቲክ ፓርቲ መሪው ቼክ ሹመር
Unsurprisingly, when that ban lapsed, there was a
እገዳው ሲያከትም ወዲያውኑ የጅምላ መሳሪያ ጥቃቶች በከፍተኛ ደረጃ ጨመሩ። ሞትም እንዲሁ ጨመረ። ይህን ሁኔታ መቀየር አለብን።
የሪፐብሊካኑ ሴናተር ጃን ባራሶ ሕጉን ለምን እንዳገዱ ምክንያታቸውን ያስረዳሉ።
Almost every single page of the bill that's in front of us today
ከፊት ለፊታችን የሚገኘው ሕገ ደንብ እያንዳንዱ ገጽ ማለት ይቻላል ሕግ አክባሪ የመሳሪያ ባለቤቶች ላይ ገደብና ተጨማሪ ጫና የሚፈጥር ነው። ትኩረት መደረግ ያለበት በአእምሮ ጤንነት፣ በትምህርት ቤት ደህንነትና ቀድሞውንም ያሉንን ሕጎች በሚገባ መተግበር ላይ መሆን አለበት።
ባለፈው ዓመት 2022 ዲሞክራቶችና ሪፐብሊካኖች በአንድ ላይ በመቆም የማህበረሰቡን ደህንነት የሚጠብቀውን ሕግ አጽድቀዋል። ይህም ከ30 ዓመታት ወዲህ በፌዴራል ደረጃ የወጣ የመሳሪያ ሕግ ነው። ሕጉ የጦር መሳሪያ ቁጥጥርን በሚደግፉትም ሆነ መሳሪያ የማንገት መብት አቀንቃኞች ዘንድ የተለያዩ አስተያየቶች ቀርበውበታል። ኒክ ዊልሰን ሴንተር ፎር አሜሪካን ፕሮግረስ ከተሰኘው ተቋም ናቸው።
They closed some loopholes, making it harder for people that shouldn't have guns to get them.
አንዳንድ ክፍተቶች እንደፈነዋል። ይህም መሳሪያ መያዝ የሌለባቸው ሰዎች እጃቸው እንዳይገባ ያደርጋል። ይህ ግን በቂ አይደለም። የሁሉም መሳሪያ ገዢዎች ወንጀል ታሪክ የሚጣራበትን የጅምላ ጥቃት መፈጸሚያ መሳሪያዎች የሚታገዱበትን እንዲሁም ሁሉም የመሳሪያ ባለቤቶች በእጃቸው ያለው መሳሪያ ተሰርቆ እንዳይዘዋወር በተገቢ ሁኔታ እንዲያስቀምጡ የሚያስገድድ ሕግ ኮንግረሱ እንዲያወጣ እንፈልጋለን።
የሄሪቴጅ ፋውንዴሽን ኃላፊዋ ኤሚ ስዌረር ተጨማሪ የሕጉን ክፍተቶች ይጠቅሳሉ።
Creating the school safety clearing house and solidifying that at the federal level, that's very good.
የትምህርት ቤቶች ደንነት የሚጠበቅበትን ስርዓት መፍጠርና ይህንንም በፌደራል ደረጃ እንዲጠናከር ማድረግ እጅግ አስፈላጊ ነው። ወንጀለኞች መሳሪያ እጃቸው እንዳይገባ በሚደረግበት መንገድ ላይ አይደለም እያተኮሩ ያሉት። ወንጀል ይፈጽማሉ ተብለው የማይታመኑ ሰዎች መሳሪያ የሚያገኙበትን ሂደት ነው እያራዘሙ ያሉት።
የተከበራችሁ ተከታታዮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።